አለና ተብሎ የተጻፈለት ሙድድል ያደረገ ለዘላለም ኗሪ የሆነ ብቸኛ የእግዚአብሔር ልጅ ብቻውን ሙድድል ያደረገ ጌታ ኢየሱስ ክርስቶስ ለዘላለም በሰማይ ቢሆን በምድር ቢሆን ከምድር በታች ቢሆን እርሱ ብቻ ጌታ ነው። አሜን። ስሙ ለዘላለም ብሩክ ይሁን። ራሶቻችንን ዝቅ አድርገን ጸሎት እንጸልይና ዛሬ ወደምንማርበት ትምህርት ክፍል እንሻገራለን። እስቲ እንጸልያለን። ሁላችንም በእግዚአብሔር ፊት እንደ መጸለይ መልካም ነገር ስለሌለ፣ ሃሌሉያ። በሰማይና በምድር ሁሉ ላይ ከምድርም በታች በጥልቅና በባህር ሁሉ ላይ የተከበርክ የነገር ሁሉ መጀመሪያና መገኛ የሆንክ የሰራዊት ቅዱስ እግዚአብሔር አምላካችንና አባታችን ሆይ ዛሬም ለዘላለም እናመሰግንሃለን። ዛሬም ለዘላለም እናከብርሃለን። ስምህ ለዘላለም የተባረከ ይሁን። አምላካችንና አባታችን እግዚአብሔር ሆይ ስላደረስከን ስለዚህ ቀን ስምህን እንባርካለን። ውዳሴንና አምልኮን ክብርንና ስግደትን ልቀትንና ግነትን ሁሉ በኢየሱስ ክርስቶስ ስም ወደ አንተ እናመጣለን። አምላካችን ሆይ ከተደረገልን ከታላቅ ቸርነትህ የተነሳ ነፍሳችን በፊትህ ድና ስለ ቀረች ከሞትም ስላመለጥን ስምህን እንባርካለን። ስምህ ለዘላለም የተባረከ ይሁን። እግዚአብሔር አምላካችን ሆይ እኔንም የሚሰሙኝንም ቅዱሳን በማደሪያ ፊት በፍጹም አክብሮትና ትህትና በፍጹምም ፍርሃት ይዤ ቆማለሁ። እግዚአብሔር የሰራዊት ቅዱስ የምንሰማው ቃል የምንተገብረው ይሁንልን። የምንማረው ነገር ወደ አንተ የሚያስጠጋ ይሁንልን። በዚህ ክፉ ዘመን ውስጥ ስንኖር ጌታ እግዚአብሔር ሆይ በምንማረው ቃል እንድንደገፍ ጸጋህ እንዲደግፈን፣ በቃልህ እውቀትና እውነት ላይ እንድንቆም ጸጋህ እንዲደግፈን፣ ከምናየው ነገር ከምንሰማው ነገር እየሆነ ካለው ክፋት ባሻገር የደመቀውን ያንተን ፊትና መንግስት የሚያይ ማንነት በውስጣችን እንዲጠነክር በኢየሱስ ክርስቶስ ስም ጸለይኩ። ጌታ እግዚአብሔር ሆይ እርዳን፣ እንደ ሰነፎች እንዳንሰማ፣ እንደ ሰነፎችም እንዳንነጋገር፣ እንደ ሰነፎችም እንዳንመላለስ በኢየሱስ ክርስቶስ ስም ሁለንተናችንን በደምህ ሸፍን። እግዚአብሔር ሆይ ሊያተርፍ የሚወድ ክፉ የጨለማ ኃይላት ቢኖሩ አለቆችና ስልጣናት ቢሆኑ በሰማያዊ ስፍራ ያሉ ርኩሳን መናፍስት ቢሆኑ አሁን በጌታ በኢየሱስ ክርስቶስ ስም ስልጣን በምንማረው በምናደርገው ነገር ሁሉ ድል ፈንታ እንዳይኖራቸው አቅምም እንዳያገኙ በክርስቶስ ኢየሱስ ስም ስልጣን እንከለክላለን። የሚሰማን አእምሮ ሁሉ ለዚህ እውነት ወንጌል እንማርካለን። የሰራዊት ቅዱስ እግዚአብሔር ሆይ ጌታ መንፈስ ቅዱስ በኃይል እንድታልፍ ምርኮንም እንድትማርክ ቅዱስ እግዚአብሔር ሆይ የጠላትን አሰራር ሁሉ ጸጥ እንድታደርግ በታመንከው ባንተ ይህንን ጸሎት እንጸልያለን። በስምህም ትምህርቱን እንጀምራለን። ክብርና ምስጋና ለአንተ ለአምላካችን ይሁን። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ቅዱስና ክቡር ስም አሜን። የአምላካችን የእግዚአብሔር ስም ለዘላለም የተባረከ ይሁን። ያለፈው ሳምንት ካቆምንበት ዛሬ እንጀምራለን። ከመጀመራችን በፊት ግን አንድ ነገር ልበል። ጥያቄዎች ሲኖሯችሁ የሚኖሯችሁን ጥያቄዎች እየጻፋችሁ ብትይዟቸው መጨረሻ ላይ ትምህርቱ ካለቀ በኋላ አንድ ወይም ሁለት ክፍለ ጊዜ ለጥያቄና መልስ ስለሚኖረን በየመካከሉ የሚኖራችሁን ጥያቄዎች ባታልፉና ብትጽፉ በኋላ ለመነጋገር ይረዳናል ብዬ አስባለሁ። በየመሃል ባንነጋገርና መጨረሻ ላይ ብንነጋገር ብዬ አስቤ ነው። ጌታ አብዝቶ ይባርካችሁ። ዛሬ የምንማረው ትምህርት በዚያ በባለፈው ርዕስ ነው፣ ባለ አደራነት በሚል ርዕስ ነው። ባለፈው ባለ አደራነት ማለት ምን ማለት እንደሆነ፣ ባለ አደራነት በሚል ቃል ውስጥ አደራ ሰጪው እግዚአብሔር፣ አደራ ተቀባዩ ሰው፣ አደራው ራሱ ፍጥረተ ዓለሙ እንዳለበት ተነጋግረናል። በዚያ መካከል ብዙ ነገር አንስተን ተነጋግረናል። ዛሬ ደግሞ የባለ አደራነት መርህ ሀሳብ በዚህ በባለ አደራነት መርህ ሀሳብ ላይ ስንነጋገር መገንዘብ ያለብንን ዋና ዋና ነገሮች እንመለከታለን። ባለ አደራነት ስንል ባለ አደራነትን ስናስብ ይሄ ሀሳብ በልባችን ውስጥ ሲመጣ መገንዘብ ያለብን አብይ ነገሮች ስላሉን እነሱን ነገሮች ላይ ዛሬ እንመለከታለን። ባለ አደራነትን የዚህን የባለ አደራነትን መርህ ሀሳብ ስናይ አንደኛው እግዚአብሔር የሁሉ ነገር ፈጣሪ እንደሆነ መገንዘብ እንዳለብን እናያለን። ራእይ 4:11 ዮሐንስ ወንጌል 1:3 እግዚአብሔር የሁሉ ነገር ፈጣሪ እንደሆነ ይናገራል። ይህ ፍጥረት የሚል ቃል ማንኛውንም ነገር ሲያጠቃልል ሰውንም ይጨምራል። እግዚአብሔር የሁሉ ነገር ፈጣሪ ነው ስል የተቀረው ነገር ሁሉ ፍጥረት ነው፣ እግዚአብሔር ብቻውን ፈጣሪ ነው ማለት ነው። እግዚአብሔር ነው ሁሉንም ነገር ካለ መኖር ወደ መኖር ያመጣው ማለት ነው። እግዚአብሔር ምንም ነገር ሳይገኝ በፊት ነበረ፣ ሁሉንም ነገር ወደ መኖር ያመጣው እርሱ ነው። ስለዚህ የሁሉም ነገር መገኛ ምንጩ ፈጣሪው እሱ ነው ማለታችን ነው። የባለ አደራነትን ነገር ስንነጋገር ምንም ነገር ሳይገኝ በፊት የነበረው እግዚአብሔር እንደሆነ፣ ፍጥረት ዓለሙን በሙሉ ተፈጣሪ የሆነውን ነገር ሁሉ ወደ መኖር ወደ መገኘት ያመጣው እሱ ብቸኛ እግዚአብሔር እንደሆነ፣ እሱ ብቻ ፈጣሪ እንደሆነ ሊገባን ግድ ነው። ሁለተኛው ነገር ደግሞ እግዚአብሔር የሁሉ ነገር ባለቤት እንደሆነ ነው። የመጀመሪያው እግዚአብሔር የሁሉ ነገር ፈጣሪ እንደሆነ ነው። ሁለተኛው ነገር ደግሞ እግዚአብሔር የሁሉ ነገር ባለቤት እንደሆነ ነው። የሁሉም ነገር መገኛና ፈጣሪ እግዚአብሔር ከሆነ የሁሉም ነገር ደግሞ ባለቤት እግዚአብሔር ነው። ባለ አደራነትን ስናስብ ይሄ ሊገባን ይገባል። እግዚአብሔር ፈጣሪ ስለሆነ ለተፈጠረው ሁሉ ነገር ባለቤት ነው። ዘጸአት 19:5 ላይ ምድር ሁሉ የኔ ናት በማለት የሁሉ ነገር ባለቤትነቱን ያረጋግጣል በቃሉ። እንግዲህ በዚህ ቃል እውነት ላይ ነው ባለ አደራነት የተመሰረተው። ባለ አደራነት የሚለው ቃል በዚህ እውነት ላይ የተመሰረተ ነው። በምድር ላይ በአመዛኙ ባለቤትነት የምንለው ነገር በሕግ ላይ የተመሰረተ ነው። ባለቤት ለመሆን የባለቤትነት ሕጋዊ መረጃ ያስፈልጋል። እከሌ የዚህ ቤት ባለቤት ነው ስንል የቤቱ ኦነር ነው ስንል የቤቱ ባለቤት ስለመሆኑ መረጃ ያስፈልገዋል። ካርታ ሊሆን ይችላል፣ ፕላን ሊሆን ይችላል፣ ስትራክቸራል ፕላን ሊሆን ይችላል። ዋት ኤቨር ግን ባለቤት እንደሆነ የሚያረጋግጥ ነገር ያስፈልገዋል። በምድር ላይ ያለው አሰራር እንደዚህ ነው። መጽሐፍ ቅዱስ እንደሚነግረን የእግዚአብሔር ባለቤትነት ፍጹምነት ያለው ነው። የሁሉም ነገር ባለቤት እርሱ ብቻ ነው። በመጽሐፍ ቅዱስ አመለካከት ያለን ማንኛውም ነገር ባለቤት እርሱ ነው። ሀብት፣ ጊዜ፣ ገንዘብ፣ ሰው፣ እኛ ራሳችንም ወደ ምንጩ ወደ ኋላ ብንሄድ የእግዚአብሔር እንደሆንን እንረዳለን። መዝሙር 23:24 1-2 49:50 10-12 2 Haggai 2:8 እነዚህ መጽሐፍ ቅዱስ ጥቅሶች ለምሳሌ ያህል የተጠቀሱት ሁሉም ነገር ትንሹም ትልቁም የእግዚአብሔር ነገር መሆኑን ያመለክታሉ። እግዚአብሔር የማንኛውም ነገር ባለቤት ነው። ይህን መገንዘብ እንዲሁም የኛ የእያንዳንዳችን ከዚህ አኳያ ያለን መረዳት የባለ አደራነት ኃላፊነታችንን ምንነትና ትርጉም ለማወቅ ያስችለናል። የዚህ የእግዚአብሔር የባለቤትነት የመረዳታችን ጉዳይ የመረዳታችን አቅም የኛንም በዚህ ባለ አደራነት ላይ ያለንን ኃላፊነትና ምንነት የዚያ የኃላፊነትነታችንን ትርጉም ለመረዳት ያስችለናል። የባለ አደራነት መብትና ምንጩ እግዚአብሔር ብቻ ነው ማለት ነው። ምን አለ እኛ ዘንድ? እንዴትስ ነው የያዝነው? ቀደም እንደተነጋገርነው የነገር ሁሉ ባለቤት እግዚአብሔር ከሆነ በእጃችን ምን አለ? እግዚአብሔር ምን ሰጥቶናል? የሀብታችን እኛ በእጃችን የያዝነው ሀብት ነው የምንለው ነገር የእግዚአብሔር ነው እያለን ነው። ጊዜያችን ብለን እንደ ልባችን የምንመነዝረው ጊዜ የእግዚአብሔር ነው እያለን ነው። ገንዘብ ያልነውም የእግዚአብሔር ነው እያለን ነው። ሰውስ? ሰው ቢሆን የእግዚአብሔር ነው። ይኸውላችሁ በእጃችን ያለውን አፈራን የምንላቸውን ሀብቶች ብለን የእኛ ያልነው ነገር የእግዚአብሔር ነው። ምክንያቱም የነገር ሁሉ ባለቤት እግዚአብሔር ብቻ ስለሆነ እግዚአብሔር የሰጠንን ሀብት፣ እግዚአብሔር የሰጠንን ገንዘብ፣ እግዚአብሔር የሰጠንን ጊዜ፣ እግዚአብሔር የሰጠንን ሰው አለ አግባብ ማድረግ ማለት ባለቤቱን መናቅ ነው። እኛ ሀገር እንደዚህ ይባላል። ሰው ባለቤቱን ሲንቅ ውሻውን ይማታል አሉ። ከእግዚአብሔር ስለ ተቀበልነው ነገር ሁሉ ባለ አደራዎች ነን እኛ። ገንዘብን በአግባብ ማኔጅ ማድረግ ካልቻልን ባለ አደራነታችንን እየተወጣን አይደለም። ምክንያቱም የገንዘቡ ባለቤት እግዚአብሔር ስለሆነ ገንዘቡ የኛ እንዲሆን፣ ሀብቱ የኛ እንዲሆን፣ ባለ ንብረት ባለ ሀብት እንድንሆን ጤናን በመለገስ ክህሎትን በመለገስ አደራረግን በማሳወቅ ነገርን ሁሉ ያመቻቸ የነገር ሁሉ ባለቤት እግዚአብሔር ስለሆነ በእጃችን ያለው ሀብት በአግባብ ሊያዝ ይገባል። ቤት ቢሆን በአግባብ ሊያዝ ይገባል። መኪና ቢሆን በአግባብ ሊያዝ ይገባል። ጋርደን ቢሆን በአግባብ ሊያዝ ይገባል። የተኛውም ነገር በሀብትነት እኛ እጅ የገባው ሁሉ የእግዚአብሔር ስለሆነ በእግዚአብሔር ፊት ስለምናገለግለው ስለ መድረክ አገልግሎት ብቻ አይደለም፣ በእጃችን ስላለው ሀብት እንጠየቃለን። ስለዚህ የተሰጠንን ነገር እንደሚገባ በእግዚአብሔር ፊት መያዝ ባለ አደራነታችንን መወጣት ነው። ጊዜ እንበል፣ ጊዜያችንን እንዴት ነው የምንይዘው? ለመሆኑስ የጊዜያችንን በኩራት የእግዚአብሔር ነው ወይ? እንሰጣለንስ ወይ? ጊዜን ለሰው ሁሉ ለፍጥረት ሁሉ በአግባብ ፀሐይ በቀን እንዲሰለጥን ጨረቃም በሌሊት እንዲሰለጥን 12 ሰዓት መድቦ 24 ሰዓት ሰጥቶ በቀን ውስጥ 24 ሰዓት ስላለ ይሄን ጊዜያችንን በአግባብ መጥነን መጠቀም ባለ አደራነትን መወጣት ነው። ምክንያቱም ጊዜ እግዚአብሔር የሰራው ስለሆነ እግዚአብሔር እንዳዘዘው ነው የሚሄደው። ቆሞ አይጠብቀንም። ኃጢአታችንን እንወጣለን። ሁለተኛ እግዚአብሔር ይከብራል። ሶስተኛ እኛ በደስታ እንደላደላለን። ካልሆነ ግን ለትላንቱ መቆጨት ለዛሬ ጦስ ነው አሉ። በቁጭትና በጦስ ብቻ ዘመናችን ያልቃል። ያ እንዳይሆን የተሰጠንን ቀን ምን እንደምንሰራ አስበን ለምንሰራቸው ነገሮች ተምነን መኖር መቻል ትልቅ ብልጥግና ነው። ጊዜያችንን እንዴት ነው የምንጠቀመው? በስልክስ የምንጨርሰው ጊዜ ምን ያህል ነው? አልባሌስ ነገር የምንነጋገርባቸው ነገሮች፣ መንፈስ እየወቀሰ የምንጨርሳቸው ጊዜዎች፣ ሰዓታት ምን ያህል ናቸው? ምን ያህሉን ነው ለስራ የምናውለው? ምን ያህሉን ነው ለመኝታ የምናውለው? ምን ያህሉን ነው ለእግዚአብሔር ቤት ስራ አገልግሎት የምናውለው? ምን ያህሉን ነው ከልጆቻችን ከትዳር ጓደኞቻችን ጋር የምናሳልፈው? ምን ያህሉን ነው ለቤተሰብ የመደብ ነው? እንዴት ነው የምንጠቀመው ጊዜያችንን? ምን ያህሉን ነው ስለ ትልቁና ስለ ትንሹ ነገር እንዲሁ ስናወራ የምንጨርሰው? በምን ያህሉስ ጊዜ ነው የእግዚአብሔርን ቃል የምናጠናው? በምን ያህሉስ ጊዜ ነው የምንጸልየው? ይሄ ሁሉ የእኛን የጊዜ ማኔጅመንት የሚጠይቁ ጉዳዮች፣ አብይ ጉዳዮች ናቸው። ወገኖች እንዴት ነን? አንዳንድ ጊዜ ይሄ የባለ አደራነት ምንነት ሳይገባት ሲቀር የምናደርጋቸውን ነገሮች ሁሉ በዘፈቀድ ስናደርግ የተኛው ነገር ላይ ያለንን ነገር ሳንወጣ ዘመናችን ያልቃል። እዚህ ሀገር እንኳን እንደሱ ችግር ያለ አይመስለኝም። ባለ ሀብት ስለሆነ የሚያሰራው አሜሪካን ሀገር ውስጥ ያው ደም ጠብታ ተሰርቶ ነው የሚገኘው ይባላል። እኛ ሀገር አንድ ጊዜ አንድ ቦታ ለአገልግሎት ተጠርቼ ሲሄድ አገልግሎቱ ከተሰጠኝ ረዘም ያለ ጊዜ ስለነበረ እኔ ጊዜው ስጄ ብጸልይ ምንም መልእክት አልተሰጠኝም። እጸልያለሁ ምንም መልእክት አልተሰጠኝም። ግራ ገባኝ። ወትሮውን እንደዚያ ስላልሆነ እግዚአብሔር ሆይ ምን እያረክ ነው? ምንድን ነው እያልከኝ ያለው? ባዶዬን ልሂድ ወይ? ምክንያቱም ትልቅ ጉባኤ ነው የሚጠብቀኝ፣ የሰራተኞች ምናምን ተብሎ ማለት ነው የአዲስ አበባ። በኋላ እንድሄድ ምልክት ውስጤ ሲሰጠኝ ተነስቼ ምንም መልእክት፣ ምንም ጥቅስ፣ ምንም ቃል፣ ምንም የጸሎት ርዕስ ሳይሰጠኝ ሄድኩ ወደማገለግልበት ቦታ። እኔ አንድ መስሪያ ቤት ደርሼ እዛ መስሪያ ቤት ያሉ ቅዱሳን ናቸው እኔን ይዘውኝ የሚሄዱትና እዛ ገብቼ ሰላም ለእናንተ ይሁን ብዬ ቁጭ አልኩ። አማኝም አላማኝም ያለበት መስሪያ ቤት እዛ ቁጭ ብዬ እያለሁ አይኔ አንድ ነገር አየ፣ ጆሮዬም አንድ ነገር ሰማ። ልክ ያ ሲሆን የእግዚአብሔር መንፈስ መልእክቱ ይሄ ነው ብሎ እዛ መልእክት ተሰጠኝ። ያየሁትን ነገር ልንገራችሁ። ሁሉም የሂሳብ ማሽኑን በፊቱ ከፍቶ አስቀምጦ ወረቀት አስነክሶ ዳንቴል ይሰራል። ዳንቴል መስራት ጥሩ ነገር ነው። እጅ ስራ መስራት ጥሩ ነገር ነው። ነገር ግን ጊዜው እዛ ቦታ ላይ የተቀመጡ ሰዎች የተቀመጡበት ጊዜ እስኬጁሉ የዳንቴል ስራ አይደለም። መንግስት፣ የኢትዮጵያ መንግስት ብር የሚከፍልበት የቀጠረበት በዚያ በማሽኑ ላይ ለተቀመጡ ወረቀቶች ስራ ነው። በኋላ ላገለግላቸው አብረውኝ የሚሄዱ ቅዱሳንም እዛ ውስጥ አሉ፣ ያላመኑም እዛ ውስጥ አሉ። ህዝቤ እንዴት እንደሚበድለኝ እንዴት የኔን ስዕል አንሻፎ እንደሚስል እዩ አለኝ። ወገኖቼ እግዚአብሔር ስራ ቢሰጠን ለዚያ የዚያ ስራ የዚያ መስሪያ ቤት ባለ አደራዎች ነን እኛ። አልባሌ ነገር ልንሰራ አልተፈቀደልንም። መሰራት ያለበትን የጊዜውን ነገር ነው መስራት ያለብን። ከጊዜ ጋር በጣም ብዙ ነገር መነጋገር እንዳለብን አስባለሁ። ምክንያቱም በተለይ እኛ አበሾች ጊዜ ነክ ነገር ላይ ብዙ ስለ አይደለም ስኬጁል አውጥቶ በአግባብ የመሄድ ነገር ብዙ ስለማይታይብን፣ የመጽሐፍ ፕላን የመቅረጽ ነገር ብዙ ስለማይታይብን ማለቴ ነው። ነገር ግን እግዚአብሔር በቂ ጊዜ የምንኖረውን ዘመን በአግባብ እንድንኖር ስለሰጠ ያንን ጊዜ በአግባብ ይዞ መኖር ባለአደራነትን መወጣት ነው። እስቲ ገንዘብ ላይ ደግሞ እንምጣ። እግዚአብሔር የሰጠንን ገንዘብ በአግባብ እንድንይዝ ግድ አለበት፣ ባለአደራዎች ከሆነን። ምክንያቱም እንጠየቃለን። አንድ ቀን የምንጠየቀው ጌታን ስለተቀበለንና ስላልተቀበለን ብቻ እንዳይመስላችሁ። በዚህ በባለ አደራነት መንፈስ ውስጥ ስለ እያንዳንዱ ነገር እግዚአብሔር ይጠይቀናል። ገንዘባችንን እንዴት ነው የምንጠቀመው? ብዙ ቤተሰብ ውስጥ በጣም ብዙ ነገር የሚያስነሳ ጉዳይ ቢኖር ገንዘብ ነው። የሚያፋታ ገንዘብ ነው። የሚያጣላ ገንዘብ ነው። ገንዘብ በአግባብ እስካልተያዘ ድረስ ያስገድላልም፣ ያስሾማልም፣ ያስሽራልም። ለዚህ ነው እንደ ጌታ ተቆጥሮ ለሁለት ጌቶች መገዛት አይቻልም ገንዘብና የተባለለት ነገር ማለት ነው። ስለዚህ ገንዘብ እግዚአብሔር እንደ ሰጠን ስናውቅ ከእግዚአብሔር የተቀበልነው እንደ አደራ እኛ ዘንድ ያለ ነገር እንደሆነ ሲገባን ገንዘባችንን እንዴት ማኔጅ እንደምናደርግ ባለቤቱን ጠይቀን እንደ ባለቤቱ ሀሳብና ፈቃድ ገንዘቡን እናሰማራለን ማለት እኮ ነው። ለገንዘባችን ተጠያቂዎች ነን። የምናገኘውን ገንዘብ በአግባብ ለመስራት በእቅድ ለማዋል ማለት ነው። አቅደን በምናቅደው ነገር ለማድረግ ባለአደራዎች ነን። እኛ በሄድንበት ሁሉ ፕላን ያላረግነው ሁሉ እያግበሰበስን ፕላን ላረግነው ነገር ቢጎድል ማንም አይጠየቅበትም። በሱ እግዚአብሔርም ተጠያቂ አይደለም። እግዚአብሔር ኦልሬዲ ገንዘቡን ሰጥቶናል። እኛን በገንዘቡ ላይ አለቆች አርጎ ሾሞ ሰጥቶናል፣ በአግባብ እንድናስተዳድረው ገንዘቡን። ያንን በአግባብ ማስተዳደር የእኛ ድርሻ ስለሆነ በፕላን ልንሄድ ይገባል። በ2009 እግዚአብሔር ቢፈቅድና ብንኖር ከዚህ እስከዚህ ጊዜ ይሄን ያህል ሰዓት እሰራለሁ፣ ይሄን ያህል ገንዘብ አገኛለሁ፣ ግን ምን አደርግበታለሁ? ኦኬ፣ ይሄን ያህል ከ110 ለእግዚአብሔር እሰጣለሁ፣ የቀረውንስ 2009 ላይ ምን ልታደርጉ አሰባችሁ? እግዚአብሔር በሰጣችሁ ገቢ 2010 ላይ ብንኖር እግዚአብሔር ቢፈቅድ በምናገኘው ገንዘብ ሁል ጊዜ በፕላን ልንኖር እኮ የእግዚአብሔር ሀሳብ ነው እኮ። መዝረክረክ እኮ የእግዚአብሔር ሀሳብ እኮ አይደለም። እግዚአብሔር የሰጠንን ነገር በአግባብ እንድናስተዳድር የእግዚአብሔር ፈቃድ ነው። በአግባብ እንድናኖር በፕላን በእቅድ እንድንኖር የእግዚአብሔር ሀሳብ ነው። በእቅድ የሚኖሩ ባለትዳሮች የመፋቀር ችግር የለባቸው፣ ምክንያቱም የሚያጣላውን ዋናውን ነገር በእቅድ ስለሚያደርጉት። የሚቀጥለው ሰው ነው። እግዚአብሔር የሰጠንን ሰዎችን እንዴት ይዘናል? አገልጋዮች ሊሆኑ ይችላሉ፣ የትዳር ጓደኞች ሊሆኑ ይችላሉ፣ ልጆች ሊሆኑ ይችላሉ፣ ወላጆች ሊሆኑ ይችላሉ፣ ጎረቤቶች ሊሆኑ ይችላሉ፣ የቤተ ክርስቲያን ውስጥ ያሉ ቅዱሳን ሊሆኑ ይችላሉ፣ የአገር መሪዎች። እግዚአብሔር ነው እኮ ሰውን የሚሰጠው። ሰውን ለእግዚአብሔር ቤተ ክርስቲያንን በጣም ሊባርካት ሲጀምር ሰው በመስጠት ነው የሚባርከው። ሰው ተባረከ ሲባል አንደኛው የበረከት ጎኑ ሰውን በማግኘት እግዚአብሔር ነው ሰው የሚሰጠው። ሰው በእጃችን ካለ፣ ሰው ባጠገባችን ካለ እንዴት ነው የያዝነው? ባለ አደራዎች ነን። እግዚአብሔር ለሰጠን ሰው ባለ አደራዎች ነን። እግዚአብሔር የሁሉ ነገር ምንጭ ነው። እግዚአብሔር የሁሉ ነገር ባለቤት ነው። እግዚአብሔር የሁሉ ነገር ፈጣሪ ነው። በእጃችን ያለው ነገር ሁሉ ባለቤት እግዚአብሔርና እግዚአብሔር ብቻ ነው። ስለዚህ እግዚአብሔር ነገር ነው በእጃችን ያለው ማለት ነው። ሀብት ቢሆን ንብረት፣ ገንዘብ ቢሆን ጊዜ፣ ሰው ቢሆን አገር ቢሆን ያለን ነገር ሁሉ የባለቤትነት ህጋዊ ባለቤት እግዚአብሔር ነው። እግዚአብሔር ነው የሰጠን በአደራ እንድናስተዳደር። እንዴት እያስተዳደርን ነው? ምን አላችሁ በእጃችሁ? እንዴት ይዛችሁታል? እንዴት ነው የያዝነው? የትዳር ጓደኞቻችንን እንዴት ይዘናል? ይኸውላችሁ መማር ከተገባው የትዳር ጓደኛችሁ አቅዱ፣ ተማሩ። አንድ የጋብቻ አማካሪ በጣም እየተጣሉ የሚቸገሩትን ባለትዳሮች የመከረውን ምክር ልንገራቸው። በጣም ጥሩ ቤተሰብ ናቸው፣ ግን በጣም ይጣላሉ። በኋላ የሚጣሉት ያው ገንዘብ አይበቃቸውም፣ በገንዘብ ነው ያለ እቅድ የሚኖሩት። ሌላም ሌላ የሚያጣላቸው ነገር አለ፣ የእቅድ ጉድለት። በኋላ ቁጭ አድርጎ መከራቸው። አቅዱ፣ ያቀዳችሁትን በወረቀት ጻፉ፣ ተማሩ። አንዳችሁ ስሩ፣ አንዳችሁ ተማሩ፣ የሚቀጥለውን ደግሞ ሌላኛችሁ ትማራላችሁ፣ ሌላችሁ ትሰራላችሁ ብሎ እግዚአብሔር ባርኮ ጥሩ ምክር መከራቸው። እነሱም የተባረኩ ናቸው፣ ምክሩ ገባቸው፣ እግዚአብሔር ሲደግፋቸው ማለት ነው። ሄዱ። ሚስት ሁለት ስራ እየሰራች ባልን አስተማረች። ከዚያ በኋላ ባል የተሻለ ስራ አገኘ፣ በተሻለ ክፍያ ሚስትን አስተማረ። ሁለቱም በአሜሪካን አገር ጥሩ ስራ ያላቸው ሰዎች ሆኑ፣ በአጭር አመታት ጋፕ ውስጥ። ከዚያ በኋላ በገንዘባቸው ላይ ማቀድ፣ ጊዜያቸው ላይ ስላቀዱ፣ ስራቸው ላይ ስላቀዱ፣ ትምህርታቸው ላይ ስላቀዱ፣ በእቅድ ነገርን በአግባብ ማስተዳደር ምን ያህል የሚጥም ነገር እንደሆነ ስለገባቸው ከዚያ በኋላ በሚያገኙት ገቢ ላይ ሁሉ ማቀድ ጀመሩ። የአገልጋይ እንዳለው በቤተ ክርስቲያን ውስጥ በጣም የእግዚአብሔርን ስራ ከሚሰሩ በጣም ተዋደው ከሚኖሩ ቤተሰቦች መካከል ናቸው እነሱ። አንዳንድ ጊዜ የችግራችን ውል የሚጠፋው ስለማናቀድ ነው፣ በአግባብ ስለማናስተዳድር ነው። ወገኖቼ በእጃችሁ ያለውን ነገር በአግባብ አስተዳድሩ፣ እግዚአብሔር ደግሞ ለዚህ ይረዳል። አንድ ጊዜ አንዲት እህት እሷ ሳትማር ባሏን ልታስተምር ዋጋ ስትከፍል ለዘመዶቿ በጣም ኃይለኛ ራስ ምታት ሆነ። ምክንያቱም እሷ ያስተማረችው እኛ ሀገር ነው፣ ጉልት እየሸጠች ባሏን ዩኒቨርሲቲ ታስተምራለች፣ የመጀመሪያ ዲግሪ ነው። እሷ በጣም ዋጋ እየከፈለች እሱም ታስተምራለች፣ ልጆች ታሳድጋለች፣ ቤት ትሰራለች፣ ኑሯን ትኖራለች፣ ለእሱ ስንቅ ትሰንቃለች፣ ታስተምራለች። በጣም ከስታ ማለት ነው። ለዘመኖቿ በጣም ራስ ምታት ነው። ምክንያቱም ይሄ ሰውዬ በጣም ሊሻሻል ነው። ተሻሽሎ መጥቶ ሌላ ሊያምረው ነው፣ እንደ ሰው ሲታሰብ ማለት ነው። ተሻሽሎ ከመጣ ላይ በቀሽ ነው። አንቺ በዚህ ራስሽን ጥለሽ ተዋርደሽ እንዲና እንዲያርገሽ አይደለም፣ አይደለም፣ የለም። የእቅድ ጉዳይ ነው። ለጥቂት አመታት እሱን ችግር ፌስ ካረገች በኋላ ባለቤቷ ተምሮ ሲመጣ በቤታቸው ከአበላል፣ ከአኗኗር፣ ከአለባበስ ሁሉም ነገር ኃይለኛ ለውጥ ነበር። ድሮ በእግርና በታክሲ ሄዱ ነበር። እሱ ተምሮ ገቢው በደንብ ከተስተካከለ በኋላ መኪና ኖራቸው በመኪና ነው የሚሄዱ። ድሮ ቤት አልነበራቸውም፣ ከዚያ በኋላ ቤት ኖራቸው። ድሮ አንድና ሁለት አይነት ነበር የሚበሉት፣ ከዚያ በኋላ ብዙ አይነት ሆነ የሚበሉት። ድሮ በጣም ዝቅተኛ ኑሮ ነበር የሚኖሩት፣ ኑሯቸው ከፍ አለ። ከዚያ በኋላ እሱ እሷን አስተማረ። ምን ልላችሁ ነው? ሰውን የሚሰጠው የሰራዊት ቅዱስ እግዚአብሔር ነው። በእጆቻችሁ ስላሉ ሰዎች ትጠየቃላችሁ። ሚስት ባሏን በአግባብ ባለመያዝ ትጠየቃለች። ባል ሚስቱን ከእግዚአብሔር እንደተቀበለ አውቆ በአግባብ ባይዝ ይጠየቃል። ልጆቻችን በእኛ ምክንያት ስለ ክርስቶስ ያላቸው ስዕል ቢበላሽ፣ ኑሯቸውን በአግባብ መኖር የሚችሉበትን ነገር ውስጣቸው ላይ ማስቀመጥ ባንችል፣ በአግባብ ባንሰራቸው፣ እነሱ ውስጥ የሳልነው ስዕል ሸፋፋና ገዳዳ ቢሆን ከተጠያቂነት እንደማናመልጥ ነው እየነገርኳቸው ያለሁት። ተጠያቂዎች ነን እግዚአብሔር በእጃችን ስለሰጠው ሰው። ሰውን የሚሰጠው የሰራዊት ቅዱስ እግዚአብሔር ነው። እንዴት ናቸው? እንዴት ነን? ይሄን ሁሉ እንግዲህ የምንለው እግዚአብሔር የነገር ሁሉ ባለቤት እንደሆነ ስናምንና ሲገባ ነው። ሶስተኛው፣ አንደኛው ላይ የሁሉ ነገር ፈጣሪ እግዚአብሔር ነው። ሁለተኛው ላይ የሁሉ ነገር ባለቤትና ምንጭ እግዚአብሔር ነው። ሶስተኛው ላይ ሰው ሙሉ በሙሉ በእግዚአብሔር ላይ ተደጋፊ ነው። የእግዚአብሔርን የሁሉ ነገር ባለቤትነት ያለ መጽሐፍ ቅዱሳዊ እይታ ሰው በራሱ አመለካከት ከተረጎመው ራሱን በራሱ ወደዚህ ዓለም እንዳመጣና በራሱ በሁሉ ነገር የበቃ እንደሆነ መቁጠር ይጀምራል። የእግዚአብሔርን የሁሉ ነገር ባለቤትነት፣ የሰውን በእግዚአብሔር ላይ ሙሉ በሙሉ ተደጋፊነት ማወቅ ከፈለግን ቀጥ ብለን ወደ መጽሐፍ ቅዱስ ነው መሄድ ያለብን። መጽሐፍ ቅዱስ የእግዚአብሔር ቃል ስለሆነ፣ የመንፈሱ እስትንፋስ ስለሆነ መጽሐፍ ቅዱስ ያለ መጽሐፍ ቅዱስ እይታ ባላደራነት የሚለውንም ነገር ማሰባንበት አንችልም። ምክንያቱም ትክክለኛ ትርጉም ስለማናገኝ ካለ መጽሐፍ ቅዱስ እይታ ሰው ይሄንን ልመልከት ልተርጉም ካለ ራሱን በራሱ የበቃ ያደርጋል። ይሄ ደግሞ በእግዚአብሔር ፊት ጸያፍ ነገር ነው። ይህንንም ሀሳብ ለራሱ ለማሳመን ይታገላል። ያለው ነገር ሁሉ የራሱ እንደሆነና ባለመብት መሆኑን ያስባል። የሚገርመው ነገር ግን ማንም ሰው በራሱ ሁሉን ነገር ማድረግ አለመቻሉ ነው። ማንም ሰው በራሱ ሁሉን ነገር ማድረግ አይችልም። ማንም ሰው እግዚአብሔር የማያስፈልገው ሆኖ መገኘት አይችልም። ምንም እግዚአብሔር የለም ብለው የሚራገጡትን ሰዎች ጋር ብትሄዱ ብቻውን የበቃ ሆኖ መኖር ፈጽሞ አይቻለውም። እግዚአብሔር ያስፈልገዋል። ሰው ተፈጣሪና በፈጣሪው ላይ ተደጋፊ ፍጥረት ነው። ሌላው ቢቀር ፈጣሪ በፈጠራቸው ፍጥረታት እንኳን ተደጋፊ ነው ሰው። እግዚአብሔር የሰጠንን ነገር በአግባብ ካለማስተዳደራችንና አቢዩዝ ከማድረጋችን የተነሳ ነው። ለምሳሌ አየር ላይ እስትንፋስን አየርንም ሁሉ የያዘው እግዚአብሔር ነው ተብሎ ተጽፏል። መዝሙር 104 ከቁጥር 29 ላይ የምንተነፍሰውን አየር እንኳን እግዚአብሔር በእጁ ይዟል። ስለዚህ የምንተነፍሰው ኦክሲጅን የእግዚአብሔር ከሆነ፣ እግዚአብሔር ከሆነ ባለቤቱ፣ እግዚአብሔር መስጠትና መንሳት የሚችል አምላክ ስለሆነ የሰው መተንፈስና አለመተንፈስ በእግዚአብሔር እጅ ላይ ነው ያለው። እግዚአብሔር ነው ባለቤቱ። ስለዚህ ማንም ሰው አማኝ አላማኝ ቢሆን እግዚአብሔር አያስፈልገኝም ማለት አይችልም። እግዚአብሔር ያስፈልገዋል። ያለ እግዚአብሔር በቅቶ በራሱ ለራሱ መኖር አይችልም። ሰው በእግዚአብሔር የተፈጠረ ፍጥረት ነው። ለማንኛውም ነገሩ የሚታመነው እግዚአብሔር በፈጠራቸው ነገሮች ላይ ነው። ስለሆነም ራሱ ባለ አደራ እንጂ ባለቤት አይደለም። መጽሐፍ ቅዱስ ደጋግሞ እንደሚያስተምረን ያለን ሁሉ ነገር የመጣው ከእግዚአብሔር እጅ ነው። ንጉሥ ዳዊትም እንዲህ በማለት ያረጋግጣል። ቤተ መቅደሱን ለመስራት ገንዘቡን ሰብስቦ በጨረሰ ጊዜ አቤቱ አምላካችን ሆይ ለቅዱስ ስምህ ቤት እሰራ ዘንድ ይህ ያዘጋጀኸው ባለጠግነት ሁሉ ከእጅህ የመጣ ሁሉም ያንተ ነው አለ ዳዊት ሁለተኛ ዜና 29 16 ላይ። ቤተ መቅደሱን ሊሰራ ሁሉን ነገር ካዘጋጀ በኋላ ሁሉንም ነገር ከሰራ በኋላ ካሰናዳ በኋላ ንጉስ ዳዊት በእግዚአብሔር ፊት ቆሞ ይሄ ሁሉ ለስምህ መቅደስ ልሰራ ዘንድ ያዘጋጀው ባለጠግነት ሁሉ ከእጅህ የመጣ ያንተ ነው፣ ወርቁም ብሩም ያንተ ነው፣ መቅደሱም ያንተ ነው፣ እኔም ያንተ ነኝ ማለት ነው። ሁሉም ነገር የተገኘው ካንተ ነው። እኛ የነገሮች ባለቤት እንደሆነን ሲሰማንና ክንዳችን እንዳመጣውና እንዳደረገው ማሰብ ስንጀምር ልክ እንዳልሆነን እግዚአብሔር ራሱ ብቻ እንደሆነ በቁጣ ይገልጽልናል። ሰው በራሱ እንደሆነ ሲሰማው እግዚአብሔር በዘመናት መካከል ሲቆጣ ሰው ባለ አደራ እንጂ ባለቤት እንዳልሆነ ሲያስረዳ ኖሯል። ለዚህም ምሳሌ ዳንኤል 4:24-37 ላይ ናቡከደነጾር በራሱ ነገሮችን ሁሉ እንዳደረገ ክንዴም ብርታቴም ይህንን አደረገች ብሎ መመካት ሲጀምር ልዑልም በሰዎች መንግስት ላይ እንዲሰለጥን ለሚወደውም እንዲሰጠው እስክታውቅ ድረስ ከሰዎች ተለይተ ትሰደዳለህ፣ መኖሪያህም ከምድር አራዊት ጋር ይሆናል፣ እንደ በሬም ሳር ትበላ ዘንድ ትገደዳለህ፣ በሰማይም ጥል ትረሰርሳለህ፣ 7 ዘመናትም ያልፍብሃል አለው እግዚአብሔር። ክንዱ እንዳመጣ ሲሰማው ባለቤትነት ሲሰማው ማለት ነው። የሰው ልጅ ባለቤትነት ሲሰማው ባለቤቱ የሆነው እግዚአብሔር ደግሞ ባለቤት እንደሆነ ያረጋግጣል። በወደደው መልኩ በፈቀደው መልኩ። ስለዚህ እግዚአብሔር ብቻ የሁሉ ባለቤት እንደሆነ ለዘላለም ጸንቶ ይኖራል። እግዚአብሔር ብቻ የነገር ሁሉ ባለቤት፣ የነገር ሁሉ መገኛ፣ የነገር ሁሉ ደጋፊ፣ ድጋፍ፣ መታመኛ ብቻ እግዚአብሔር ብቻና ብቻ እንደሆነ ለዘላለም ይኖራል። አራተኛው የሰው ባለ አደራነቱና ውድቀቱ ነው። እግዚአብሔር በመጀመሪያ አዳምንና ሔዋንን ከፈጠራቸው በኋላ በጣም ውብ በሆነ የመኖሪያ አካባቢ አስቀመጣቸው። በዚህም ስፍራ ሆነው ከእግዚአብሔር ፍጹም አንድነትና ህብረት ሲኖራቸው የተመቻቸ ሁኔታ ውስጥ ነበሩ። ከዚህም ጋር መጠበቅ ብቻ ሳይሆን መንከባከብንም ኃላፊነት ሰጣቸው። ከዚህ በኋላ ሰይጣን ፈተናቸው፣ እንደ እግዚአብሔር ትሆናላችሁ አላቸው። እነሱም ተፈተኑ፣ እግዚአብሔርን ባለመታዘዝ በኃጢአት ወደቁ። ከዚያ በኋላ ግንኙነት እንደ ድሮ ሳይሆን ቀረ። ሰው የባለቤትነት ስሜት ሲሰማው መጀመሪያ የሚበላሸው ግንኙነት ነው። ኃጢአት በእግዚአብሔርና በሰውና በፍጥረት ዓለሙ መካከል ያለውን ግንኙነት ያበላሻል፣ ያከብዳል። ስለዚህ እግዚአብሔርን አለመታዘዝ ደግሞ ኃጢአት ነው። አዳምና ሔዋን እግዚአብሔርን ባለመታዘዝ ልክ ኃጢአትን ሲሰሩ እንደ እግዚአብሔር እንሆናለን ብለው በሄዱበት መንገድ ላይ ሲወድቁ በእግዚአብሔር ተደጋፊነታቸውን ሲያቆሙ ማለት ነው። ዲፔንደንት መሆን ሲያስጠላቸው በእግዚአብሔር መደገፍ አስጠለጣቸው። እንደ እግዚአብሔር ትሆናላችሁ ሲላቸው ሰው ሁሉ ጊዜ በእግዚአብሔር ላይ ተደጋፊ ነው ተባብለናል። ሶስተኛ ላይ ይሄ በእግዚአብሔር የመደገፍ ኢንዲፔንደንሲ ነው። ዲፔንደንት የመሆኑ ነገር፣ ተደጋፊ የመሆኑ ነገር፣ ለብቻ ባለቤት ሆኖ የመገኘት ነገር ልባቸው ውስጥ ይበቅል። እግዚአብሔርን ያለመታዘዝ ኃጢአት አደረጉ። ኃጢአት ደግሞ የግንኙነት ጠር ነው። በአዳምና በሔዋን መካከል ያለውን በጣም ስሙዝ የሆነውን ግንኙነታቸውን ማሻከር ጀመረ። ትላንትና አጥንቷ ከአጥንቴ ስጋዋም ከስጋዬ እርሷ ከእኔ ተገኝታለች፣ ቁጭ እኔን የእኔ ናት፣ ስሟ ሴት ይባላል፣ የእኔ ራሴ እኔን ቁጭ ከእኔ ክፋይ ተብላ የተገባች። ኃጢአት መካከል ሲገባ ባለቤትነት በተሰጠን ነገር ላይ ሲሰማ ልክ እንደ አዳምና ሔዋን እንደሆኑት ነው የሚሆነው። ይቺ ሴት አንተ የሰጠኸኝ ሴት እሷ ናት ያሳሳተች። ግንኙነት ሲጠፋ ማለት ነው፣ ሲበላሽ፣ በመጀመሪያ ደረጃ ከእግዚአብሔር ነው የተደበቁት። ሁለተኛ ደረጃ እርስ በርስ ነው የተካሰሱት። ሶስተኛ ደረጃ ፍጥረት ዓለሙ ነው እምቢ ያላቸው። ሰው በባለ አደራነቱ በአግባብ ሳይሄድ ቀርቶ ሲወድቅ እንደዚህ ነው የሆነው። እግዚአብሔር ሁሉንም ነገር ነው የሰጣቸው ለአዳምና ለሔዋን፣ ግዙ፣ አስተዳድሩ ብሎ። ነገር ሁሉ ነበር የሚታዘዛቸው። አራዊት ሁሉ በእነሱ አስተዳደር ስር ናቸው፣ ምክንያቱም በመልካም አስተዳደር ያስተዳድሩ ነበር። ልክ ኃጢአት ሲገባ በእግዚአብሔርና በሰው መካከል ያለውን ግንኙነት ሲያጠፋ፣ በሰውና በሰው መካከል ያለውን ግንኙነት ወዲያው ነው የሚጠፋው። ወዲያው ደግሞ በሰውና በፍጥረት ዓለሙ መካከል ያለው ግንኙነት መበላሸት ይጀምራል። እዚህ ጋር ትንሽ ነገር ልበል። ሰው ከሰው ጋር ከመነካከሱ በፊት ከእግዚአብሔር ጋር ነው የሚጣላው። ሰው እርስ በርስ ያለው መግባባት ሲጠፋ፣ ባለትዳሮች በመካከላችን ያለው ነገር መበላሸት ሲጀምር፣ ጋፕ ሲጀምር፣ ከተሰጠን ሰው ከትዳር ጓደኛ ካለን ቤተሰብ ጋር ብቻ እንደሆነ የተበላሸው እንዳታስቡ። መጀመሪያ ከእግዚአብሔር ጋር ነው ነገር የሚጠፋው። መጀመሪያ በእግዚአብሔር ፊት በመንፈስ ያደረግነውን ጋብቻ ነው የምናፈርሰው። በመንፈስ አብሮ በመጸለይ፣ አብሮ ቃል በመካፈል፣ አብሮ ወርሺፕ በማድረግ ያለንን በእግዚአብሔር ፊት ያለውን ውህደት ማፋታት አለብን። እዚህ ጋር ከመለያየታችን በፊት ግንኙነታችን መክበድ የሚጀምረው እሱ ጋር ያለው ነገር ሲላላ ነው። ይኸውላችሁ እስክንጣላ እንጠብቅ። እስክንል ሰው ሲፋታ ወይም ትናንትና እንትና 80 ቀደዱት ተፋቱ፣ ጉዳያቸው ፍርድ ቤት። አቤት አቤት አቤት! እነሱ የተፋቱት መጸለይ ያቆሙ ቀን ነው። አንድ ላይ መጸለይ፣ ሰው በነፍሱ ይጋባል፣ በመንፈሱ ይጋባል፣ በስጋው ይጋባል። አንድ ላይ መጸለይ፣ አንድ ላይ የእግዚአብሔርን ቃል ማጥናት ባለትዳሮች ያቆሙ ቀን መንፈሳዊ ጋብቻቸውን ፈተዋል። ግንኙነት መክበድ ያኔ ነው የጀመረው፣ እነሱም አላወቁትም እንጂ። ምክንያቱም በአንድ ላይ የሚጸልዩ ሰዎች ሁል ጊዜ የእግዚአብሔርን ድምፅ ስለሚሰሙ፣ የእግዚአብሔርን ባለቤትነት ስለሚያውቁ፣ የእነሱን ተደጋፊነት ስለሚያውቁ፣ ያላቸው ነገር ሁሉ ምንጭና መገኛ እግዚአብሔር እንደሆነ በመንፈሱ ስለሚያስረዳቸውና ስለሚረዱ፣ የባለቤትነት ስሜት ስለማይሰማቸው ሰው እግዚአብሔር በሰጣቸው ነገር ላይ በደል አያስተላልፉ። አንድ ላይ መጸለይ፣ አንድ ላይ ማምለክ፣ አንድ ላይ በእግዚአብሔር ፊት መገኘት ወሳኝ ነገር ነው። ለቤተሰብ ዋና ነገር ነው። ይኸውላችሁ እሱ ጋር ነገር ሲበላሽ እሱ ጋር እንጋደል። ልክ እሱ ጋር ከተበላሸ በኋላ ሰይጣን በልጥ ነው በደረጃ ነው የሚመጣው። የነፍስ ጋብቻ ላይ ይመጣል። የአንዱን ፈቃድ አክብሮ አንዱ ለአንዱ ፈቃድ ራሱን ሰጥቶ በሚኖርበት ኑሮ መካከል ሰው አንዱ የአንዱን ፈቃድ አብዩዝ ማድረግ ይጀምራል። ሁለተኛ ፍቺ ይካሄዳል እሱ ጋር። የመጨረሻው የስጋ ፍቺ ነው። የስጋ ጋብቻ ፍቺ እሱ ቀላል ነው። ሁለቱ ገመዶች ከተበጠሱ ሶስተኛውን በበጠሰ ለሰይጣን ሙዝ የመላጥ ያህል ቀላል። መጥበቅ ያለበት ግን አንድ ላይ ማምለካችን፣ አንድ ላይ መጸለያችን፣ አንድ ላይ እግዚአብሔርን ቃል ማጥናታችን፣ ሁለተኛ አንዱ ሰው የሌላኛውን ፈቃድ መጠበቁ፣ መረዳዳቱ፣ አንዱ አንዱን መረዳቱ። እሱ ከተጠበቀ የስጋ ጋብቻ እንደጠበቀ ግንኙነታችን ሳይበላሽ ይኖራል ማለት ነው። ኃጢአት ግንኙነትን ነው የሚያበላሸው። እግዚአብሔርና በሰው ያለውን ግንኙነት ነው መጀመሪያ የሚያበላሸው። ሰው ከእግዚአብሔር ጋር ያለውን ግንኙነት ሲያቆም ከባልንጀራው ጋር ለማቆም ችግር የለበትም። ከትዳር ጓደኛው ጋር ለማቆም ችግር የለበትም። ከልጆቹ ጋር ለማቆም ችግር የለበትም። ልጆቹን ያለ አግባብ ለማስኬድ ችግር የለበትም። እግዚአብሔር በእጃችን ላይ ያለውን የእኛን ትውልድ ከኛ ይጠይቃል። ሌላውን ተውት። እግዚአብሔር ይርዳን እግዚአብሔርን በመታዘዝ በፊቱ ለመገኘት። ለዚህም ነው በሮሜ 5:12 ላይ ኃጢአት በአንድ ሰው ገባ፣ በአንድ ሰው ወደ ዓለም ገባ፣ በኃጢአትም ሞት፣ እንደዚሁ ሁሉ ኃጢአትን ስላደረገ ሞት በሰው ሁሉ ላይ ደረሰ። ከዚህ የተነሳ ሰው ከእግዚአብሔር ጋር ያለውን መልካም ግንኙነት አቋረጠ፣ በኃጢአት ምክንያት ማለት ነው። ስለዚህም ሰው በእግዚአብሔር ላይ መደገፍን የመታመኑንና የተጠያቂነቱን ሚና ረሳ። በተፈጥሮው በራሱ የሚተማመንና ነጻ እንደሆነ መቁጠር ጀመረ ሰው። ከዚህም የተነሳ የባለ አደራነት ስሜት ለሁሉ ነገር የመጠንቀቁና የመንከባከቡ ጉዳይና ኃላፊነት በራስ ወዳድነት ተተካ። ለዚህ ነው በዓለማችን ላይ ብዙ የፍጥረት ዓለም ብልሽቶች የተከሰቱትና እየተከሰቱም ያሉ። በምድር ላይ ያሉንን አዛዕርትና አትክልት ዛፎችንም ሁሉ በመጠበቅና በመንከባከብ ራስንና እኛን ለእኛ ብቻችንን የበቃን መስሎን ስለሮጥን ፈጣሪ የደነገገውን የፍጥረት ሕግ ስለ ሳትን ፍጥረት መልሶ ያስፈራራን ጀመር። ዛሬ የዓለም መንግስታት ሁሉ የሚጮሁት አንድ ጩኸት አለ፣ የፀሐይ ሽፋን መሳሳት ተብሎ። በዚያ ምክንያት ድንገት የፀሐይ ማቃጠል ምድር ላይ ያለ አግባብ ይሆነና እንጠፋለን ብለው ሲሰጉ ማለት ነው። ከምድር ዛፎች እየጠፉ የመሄዱና የኬሚካሉ ብዛት እየጨመረ የመሄዱ ጉዳይና የተበላሹ ጭሶች ወደ ላይ እየተነኑ የመሄድ ምክንያት ነው። ለዚህም ነው የዓለም መንግስታት በትክክለኛው እግዚአብሔርን በመፍራት መንገድም ባይሆን ዛፎችን ትከሉ በማለት ጩኸት የሚያስተጋቡት። ኬሚካሎች እንደዚህና እንደዚህ አይጭሱ፣ እንደሄና አይተኩስ፣ አግባብ ያለው ነገር ይሄንን ነገር ለመቀነስ ክርስቶስን መስበክ ብቻ እኮ ነው። አግባብ ያለው ነገር ባለ አደራነትን ማስተማር ነው። ከዛፍ ተከላ ባሻገር የፀሐይ ሽፋን ላልቶና ሳስቶ መከራ ምድር ላይ እንዳይጠራ ሰው ተቀባይ እንደሆነ፣ እግዚአብሔር ሰጪ እንደሆነ፣ ሰው ተፈጣሪ እንደሆነ፣ እግዚአብሔር ፈጣሪ እንደሆነ፣ ሰው ባለ አደራ እንደሆነ፣ እግዚአብሔር ባለቤት እንደሆነ ሰው ሁሉ በየጎዳናው ሊያውቅ የሚገባው ነገር ይሄ ነው። የእግዚአብሔርን ገናናነት፣ የእግዚአብሔርን የሁሉ ባለቤትነት፣ የእግዚአብሔርን የሁሉ ምንጭነት፣ የእግዚአብሔርን የሁሉ መገኛነት፣ ሰው ያለ እግዚአብሔር ሊኖር የማይችል እንደሆነ ሲገባው፣ ባለአደራነቱን በአግባብ ሲወጣ፣ ያኔ ፍጥረት ዓለሙን መፍራት ይቀራል ነው እያልኳቸው ያለው። ዓለም እየጮኸች ያለው ጩኸት ይቀንሳል። እግዚአብሔርን ባወቅን መጠን ነው የሚሆነው መልካም ነገር። አምስተኛው ደህንነትና ባለአደራነት ይላል። አራተኛው ውድቀትና ባለአደራነት ነው ያለው። አምስተኛው ደህንነትና ባለአደራነት ደግሞ ይሄንን ይመስላል። እግዚአብሔር ሰውን በውድቀቱና በአመፁ መተው ሲችል የሰው መውደቅ የእግዚአብሔርን ቅዱስነት ምንም ሊነካ ሳይችል፣ ነገር ግን እንዲሁ ምሕረቱንና ርኅራሄውን ለሰው ልጆች ለመግለጥ ከመውደዱ የተነሳ ሰው በወደቀበት ዘፍጥረት 3:15 ላይ አዳኝ እንደሚልክላቸው ቃል ገባላቸው። ምን ብሎ? በዘርህና በዘሯ መካከል በሴቲቱ ዘርና በእባቡ ዘር መካከል ጠላትነትን አደርጋለሁ፣ እሱም ራስህን ይቀጠቅጣል፣ አንተም ሰኮናው ብሎ እግዚአብሔር ሕግ ደነገገ። ዘፍጥረት 3:15 ላይ እግዚአብሔር ለዚህ ከሰው ከእግዚአብሔር ተለይቶ በራሴ ራሴን ችዬ ኖራለሁ ብሎ ሰው በሄደበት መንገድ ለገጠመው ክፉ ነገር፣ ለገጠመው መካሰስ፣ ለገጠመው መጠፋፋት፣ ለገጠመው ክፉ ነገር ሁሉ መፍትሄ እግዚአብሔር እንደሚሰጥ ቃል ገባለት ለሰው። ጊዜውም ሲደርስ ኢየሱስ ክርስቶስን ወደዚህ ዓለም ላከ። እርሱም ለሰዎች ሁሉ የመስቀልን ሞት ሞተ። ቲቶ 2:14 እናነባለን እስቲ። ጳውሎስ መልእክት ወደ ቲቶ 2:14 እንደዚህ ይላል፣ መድኃኒታችንም ከአመፅ ሁሉ እንዲቤዠን መልካሙንም ለማድረግ የሚቀናውን ገንዘቡም የሚሆነውን ሕዝብ ለራሱ እንዲያነጻ ስለ እኛ ራሱን ሰጥቷልና። ስለ እኛ ራሱን ሰጥቷልና ምን ሊያደርግ? ከአመፅ ሁሉ እንዲቤዠን መልካሙንም ለማድረግ የሚቀናውን ገንዘቡም የሚሆነውን ሕዝብ ለራሱ እንዲያነጻ። እግዚአብሔር የተመሰገነ ይሁን፣ ስሙ ለዘላለም ብሩክ ይሁን። ከዚህ የምንማረውና የምንረዳው በመጀመሪያ ሰው በእግዚአብሔር በመፈጠሩ ባለቤቱ እግዚአብሔር መሆኑን ነው። ሁለተኛ ደረጃ ደግሞ ክርስቶስ በመሞቱ በደሙ ሰውን በመግዛቱን መዋጀቱን ነው። ስለሆነም ሰው ወደ አዲስ የግንኙነት መስመር ሊሸጋገር የሚችልበት መንገድ ተበጅቷል ወይንም ተከፍቶለታል ማለት ነው። ወደ መጀመሪያው ወደ እግዚአብሔር ወደ መጀመሪያው ሐሳብ እግዚአብሔር ወደ ሰራው ወደ መጀመሪያው እቅድ መጀመሪያ እግዚአብሔርና ሰው በትክክል እንዲሁ ያለ ምንም ከልካይ ይገናኙ እንደነበረው ግንኙነታቸው በትክክል ከኃጢአት በፊት ይካሄድ እንደነበረው እንዲካሄድ እግዚአብሔር በልጁ በኢየሱስ ክርስቶስ መንገድ ከፍቷል ማለት ነው። ስለዚህም ነው ኢየሱስ ራሱ እኔ እውነት ሕይወትም መንገድም ነኝ ያለው። ሰው ሁሉ ሊቀበለውና ሊያምነው የተገባ ነው የትንሣኤው እውነት ደግሞም ሁሉንም ሰው ከሞት ሊያሻግር የበቃ ነው ይሄ የዘላለም ሕይወት። በተጨማሪም ይሄ ኢየሱስ እኔ ነኝ ያለው መንገድ የሰውን ዘር ሁሉ ባመነበት ቅጽበት ወደ እግዚአብሔር ፊት ሊያደርስና ለመንግስቱ ሊያበቃ የቻለ ወደ እግዚአብሔር ምሕረትና እርቅ መሄጃ መንገድ እርሱ ብቻ ሌላ። ለዚህ ነው እኮ ከኔ በቀር ወደ አብ ሊያደርስ የሚችል የለም ያለው። ማንም አቋራጭ መንገድ የለውም፣ አቋራጭ መንገድ የለውም። እግዚአብሔር በልጁ በመጨረሻው ተርፎ ስለጨረሰ ገና ዘፍጥረት 3:15 ላይ የገባውን ቃል ኪዳን እግዚአብሔር በልጁ ስለጨረሰ ሞኝነት ነው አቋራጭ መንገድ መፈለግ። እሰራ ስለማናውቅ ነው ብዙ መጥያ መንገዶች እንዳሉ እኮ እናስበው። ኢየሱስ ክርስቶስ መሐከለኛ ሆኖ በሞት የከፈለው መንገድ የከፈተው ያ ትልቅ መንገድ እግዚአብሔር ወላጅ ነው፣ ሰው የእግዚአብሔር ነው። የእግዚአብሔር ቤተሰብ የእግዚአብሔር ልጆች ሆነን እያለን ሰው እንዴት ከልጁ ለዘላለም ተለይቶ ይኖራል? አንድ ላይ መሆን ከእግዚአብሔር ጋር አልተቻለም። ምክንያቱም እግዚአብሔር በባህሪው ኃጢአትን አይቶ አይታገስም። ይቀስፋል፣ ይፈርዳል፣ ይገላል። መለያየት አልተቻለም። ወላጅና ልጆች ነን። በዚህ ለማስታረቅም ለመጣላትም ግራ በገባ እውነት መካከል ነው ክርስቶስ ኢየሱስ የገባው። አስታራቂ ሆኖ ራሱን ሰጥቶ ዋጋ ከፍሎ ኃጢአተኛውን ከኃጢአት እስራት ነጻ አውጥቶ ከእግዚአብሔር ጋር ቀጥታ እንዲገናኝ ቀዳሚ ሆኖ ደሙን ይዞ በአብ ፊት የተገኘው እርሱ መንገድም ሕይወትም እውነትም ብቸኛ ኢየሱስ ክርስቶስ ነው። ስለዚህ የደህንነታችን ቀንድ እርሱ የሆነው ለዚህ እኮ ነው። ባለ አደራነትና ደህንነት ስንል የዳኑ ሰዎች ፍጥረት ዓለሙን አቢዩዝ ሊያደርጉ አይገባቸውም ነው ጥያቄው። አይፈቀድላቸውም። ምክንያቱም ድነት ላይ ይሄ ነገር ስላለ ድኛለው እግዚአብሔርን እያገለገልኩ ነው አገልጋይ ነኝ እያለ የሚኖር ሰው ሚስቱን እየደበደበ ከመልክ ዓለም የሚያወጣት ከሆነ አልገባውም ድነቱ። ባለ አደራነትና ደህንነት የተያያዙ ነገሮች ናቸው። ዳንን ስንል እኮ ከእግዚአብሔር ጋር ታረቅን ማለት ነው። በክርስቶስ ከእግዚአብሔር ጋር ታረቅን ስንል ደግሞ ወደ ኦሪጂናሉ ነገር ተመለስን ማለት ነው። ወደ መጀመሪያው ቦታ መጣን ማለት ነው። መጀመሪያ ቦታ ላይ ስንመጣ ደግሞ የግንኙነት ትክክለኝነት ነው የሚመጣው። ግንኙነት እግዚአብሔር ከሰው ጋር፣ ሰው ከሰው ጋር በመልካም ግንኙነት ይኖራል ማለት ነው። አካሌ ከአካሏ አጥንቷ ከአጥንቴ የተባለበት ጋር ይመጣል ማለት ነው። ወደ መጀመሪያው እውነት ይደረሳል ማለት ነው። ስለዚህ ስንድን መንትያ ነው ነገራችን። ባለ አደራነትን ልንወጣ ይጠበቅብናል። በየትኛውም አኳያ እኮ ነው። አሁን በተነጋገርነው ነገር ሁሉ ላይ የዳነ ሰው ባለ አደራነቱን በአግባብ መወጣት ይጠበቅበታል። ምክንያቱም ደህንነትና ባለ አደራነት ይያያዛል። የዳነ ሰው ባለ አደራነትን የሚወጣው እያመመ አይደለም፣ እያቃሰተም አይደለም። ወደ ትክክለኛ ሪሌሽንሺፕ ስለመጣ ነው የሚወጣው። እግዚአብሔር ይርዳን። በእርግጥ እግዚአብሔር ይርዳን። ወደ እግዚአብሔር መግባት በክርስቶስ ተቻለ። ይህንን ምሳሌ ልበልና ጥቂት ነው የሚቀረኝ፣ እጠቀልላለሁ። ዘግይቼ ስለ ጀመርኩ ነው ትንሽ ከሰዓቱ ገፋ ያደረግኩት በቴክኒክ ብልሽት ምክንያት። አንድ ምሳሌ ልናገር። አንድ ሰው ጥሩ እቃ ነበረው፣ ከዚያም ሌባ ሰረቀው። ባለ ንብረቱም የጠፋበትን እቃ አንድ ሱቅ ውስጥ ተሽጦ ለገበያ ተሰቅሎ ተመለከተና ከባለ ሱቁ ጋር ዋጋ ተደራድሮ ገዛው። ከዚያም ለእቃው አንቺ እቃ ቀድሞ እኔ ሰራሁሽ፣ የኔ ነበርሽ፣ አሁን ደግሞ በውድ ዋጋ ገዛሁሽ፣ ስለዚህ ለዘላለም የኔ ነሽ አለ ይባላል። እንዲሁ ነው ኢየሱስ ያደረገው። ቀድሞ ራሱ ሰራን፣ ፈጠረን፣ ከዚያም በደሙ ውድ ዋጋ ከፍሎ ገዛን። ስለዚህ እኛ ቀድሞም የእርሱ ነበር፣ አሁንም ደግሞ በከበረ ደሙ በዋጋ ስለተገዛን በእርግጥ የእርሱ እንጂ የእኛ ፈጽሞ አይደለንም። በራሳችን ሀሳብ በነፍሳችን ፈቃድ ባለው በራሱ አጀንዳ ባለ አደራነት በባለ አደራነት ህይወት ያሰማራናል። በራሱ የራሳችን ስለ አይደለም። እግዚአብሔር ሰው ከእግዚአብሔር የተለየው ልክ አዳምና ሔዋን ኃጢአትን አድርገው ከእግዚአብሔር ሲለዩ በነፍሳቸው ውልእና ለብቻ ከእግዚአብሔር ተደጋፊነት ተለይቶ በነፍስ ውልእና መቆም ጋር ነው የመጡት። እዚህ ጋር አንድ ነገር ልበል፣ ይኸውላችሁ እግዚአብሔር ፈጽሞ በእግዚአብሔር ፊት ጸያፍ የሆነ ነገር ምንድን ነው ብትሉ በነፍሳችን ፈቃድ ሙሉነት ያለ እግዚአብሔር ተደጋፊነት እግዚአብሔር ባለቤቱ እንደሆነ ሳይሰማን በባለቤትነት ስሜት እኔ ራሴ ብለን የምናደርገው የተኛውም ነገር በእግዚአብሔር ፊት ጸያፍ ነው። እኔ የምንለው ነገር ማለት ነው ጽድቅ መስራት ቢሆን መልካም ነገር። ይገርመኛል ያንዳንድ ሰዎች አባባል። እኔ መቼስ በዘመኔ ጌታ ረድቶኝ ማለት ነው በክርስቶስ ያልዳነ መልካም ሰው በክርስቶስ አምኖ ከዳነ መልካም ካልሆነ ሰው ይሻላል ብዬ አላውቅም። ምክንያቱም ሂሳቡ ለየራስ ነው፣ የተከፈለው ዋጋ ነው እቃን ውድና ርካሽ የሚያደርገው። የእቃው ምንነት አይደለም፣ ለዚያ እቃ የወጣው የገንዘብ መጠን እቃውን ውድ ያደርገዋል ርካሽ ያደርገዋል። የሰው ልኩ የሚታወቀው በተከፈለለት ዋጋ ነው። ምን ዋጋ ተከፈለለት ነው? የክርስቶስ ደም ነው ሂሳቡ። ስለዚህ በክርስቶስ ደም አምኖ የዳነ ሰው ውድ ነው ስል የደሙን ውድነትና ክብርነት ስለማይ ነው። በሌላኛው አንጻር ያለ ክርስቶስ እውቅና ያለ እግዚአብሔር ባለቤትነት ስሜት በራስ ባለቤትነት በራስ ማንነት የተኛው መልካም ነገር ቢሰራ በእግዚአብሔር ፊት ጸያፍ ስለሆነ ነው። የባለቤትነት ስሜት እየተሰማው ሰው ጽድቅን ቢያደርግ ራሱ እንዳደረገ ራሱ እንደሆነ ራሱ እንዳገለገለ በራሱ ብቃት እንደቆመ በራሱ እንደሰበከ በራሱ እንደዘመረ በራሱ አገር እንዳስጮኸ እየተሰማው ቢያገለግል እንደሱ ይከስረ የለም። ምክንያቱም እግዚአብሔር ያንን ነው የሚጠላው። ሁል ጊዜ ነገር ሁሉ የእግዚአብሔር እንደሆነ እየገባን በሱ እሱ በእኛ ውስጥ እንዳደረገ ሲገባን ነው መልካም የሚሆነው። ስድስተኛው የባለ አደራነት ምንነት ይላል። ከላይ የተመለከትናቸው ፍሬ ሀሳቦች በሙሉ እኛ የእግዚአብሔር እንደሆነን ያረጋግጣሉ። ይህንንም እግዚአብሔር እንዲህ በማለት ያስገነዝበናል፣ እናንተ የኔ ናችሁ ምክንያቱም እኔ ሰራኋችሁ፣ ሁለት ጊዜም የኔ ናችሁ ፈጠርኳችሁ፣ እንደገናም አዳንኳችሁ ብሎ እግዚአብሔር ያረጋግጣል። እኛ የእርሱ ለመሆን ስንፈልግ እግዚአብሔር እኛን የራሱ ሊያደርግ ስለሚፈልግ መፈላለግ ከሁለት አቅጣጫ ይሆናል። የመፈላለጉ ጉዳይ ውጤታማ ይሆናል በእኛ ፈቃድ ላይ ስላለ፣ የግንኙነቱ መስመር ህብረትን ያመጣል። ምክንያቱም እግዚአብሔር ፈቃዳችንን ተጭኖት በግድ ወደ ራሱ ሀሳብ ወደ ድነት ህይወት አላመጣንም አያመጣንም። ማቴዎስ 11 28 እስከ 30 እስቲ እናንብበው እሱን ክፍል። ማቴዎስ 11 28 እስከ 30 ያለውን አነባለሁ። እንደዚህ ይላል፣ እናንተ ደካሞች ሸክም የከበደ ሁሉ ወደ እኔ ነው እኔም አሳርፋችኋለሁ፣ ቀንበሬን በላያችሁ ተሸከሙ ከእኔም ተማሩ። እኔም የዋህ በልቤም ትሁት ነኝና ለነፍሳችሁም እረፍት ታገኛላችሁ። ቀንበሬ ልዝብ፣ ሸክሜም ቀሊል ነው። እናንተ ሸክም የከበዳችሁ ሁሉ ወደ እኔ ነው። ማቴዎስ 11 28 እስከ 30 ነው ያነበብኩት። እንደ ክርስቲያን እኛ ሁላችን የህይወት ሁሉ ባለ አደራዎች ነን። ይኸውም በአካላችን፣ በአእምሯችን፣ በችሎታችን፣ ክህሎቶቻችን ማለት ነው፣ ችሎታ ማለት በጊዜያችን፣ በስብዕናችን፣ ባለን ሀብታችን፣ ገንዘብ ንብረት ሁሉ፣ እንዲሁም የሁላችን በሆነችው ምድራችንም ባለ አደራ ነን። እግዚአብሔር እንድንኖርበት የምንኖረውን የተለያየ አገር ከኢትዮጵያ መጥተን የምንኖርበት አገር የእኛ እንዳልሆነ ተሰምቶን አለ አግባብ ነገር እንዳናደርግ ልንጠነቀቅ ይገባል፣ እንደ ዳነ ሰው። ምክንያቱም እግዚአብሔር ነው የሰጠን፣ እግዚአብሔር ነው የሰጠን። ከሁሉም ላይ ደግሞ እኛ የወንጌል ባለ አደራዎች ነን። ከባለ አደራነት ውጪ የሚቀር ምንም ነገር የለም። የሁሉም ነገር በባለ አደራነት ላይ የተመሰረተ ነው። ባለ አደራዎች ነን። ማቴዎስ 25ን አነባለሁ። ማቴዎስ 25 ከ14 ጀምሮ ያለውን እናንብብ። እንደዚህ ይላል፣ ወደ ሌላ አገር የሚሄድ ሰው ባሮቹን ጠርቶ ያለውን ገንዘብ እንደ ሰጣቸው እንዲሁ ይሆናልና፣ ለእያንዳንዱ እንደ አቅሙ፣ ለአንዱ 5 መክሊት፣ ለአንዱ 2፣ ለአንዱም 1 ሰጠና ወደ ሌላ አገር ወዲያው ሄደ። 5 መክሊትም የተቀበለው ሄዶ ነገደበት፣ ሌላም 5 አተረፈ። እንዲሁም 2 የተቀበለው ሌላ 2 አተረፈ። አንድ የተቀበለው ግን ሄዶ ምድርን ቆፈረና የጌታውን ገንዘብ ቀበረ። ከብዙ ዘመንም በኋላ የእነዚህ ባሮች ጌታ መጣና ተቆጣጠራቸው። 5 መክሊት የተቀበለውን ቀረበን 5 መክሊት የተቀበለውም ቀረበና ሌላ 5 መክሊት አስረክቦ፣ ጌታ ሆይ 5 መክሊት ሰጥተኸኝ ነበር፣ እነሆ ሌላ 5 መክሊት አተረፍኩበት አለ። ጌታውም መልካም አንተ ጎበዝ ታማኝ ባሪያ፣ በጥቂቱ ታምናሃልና በብዙ ሾመሃለሁ፣ ወደ ጌታህ ደስታ ግባ አለው። 2 መክሊትም የተቀበለው ደግሞ ቀርቦ፣ ጌታ ሆይ 2 መክሊት ሰጥተኸኝ ነበር፣ እነሆ ሌላ 2 መክሊት አተረፍኩበት አለ። ጌታውም መልካም አንተ በጎ ታማኝ ባሪያ፣ በጥቂቱ ታምናሃል በብዙ ሾመሃለሁ፣ ወደ ጌታህ ደስታ ግባ አለው። 1 መክሊትም የተቀበለው ደግሞ ቀርቦ፣ ጌታ ሆይ ካልዘራህበት የምታጭድ ካልበተንክበት የምትሰበስብ ጨካኝ ሰው መሆንህን አውቄያለሁ፣ ፈራሁ፣ ሄጄም መክሊትህን በምድር ቀበርሁት፣ እነሆ መክሊትህ አለህ አለ። ጌታውም መልሶ እንዲህ አለው፣ አንተ ክፉና ኬተኛ ባሪያ፣ ካልዘራሁበት እንዳጭድ ካልበተንሁበትም እንድሰበስብ ታውቃለህን? ስለዚህ ገንዘቤን ለለዋጮች አደራ ልትሰጠው በተገባ ነበር፣ እኔም መጥቼ ያለኝን ከትርፍ ጋር ወስድ ነበር። ስለዚህ መክሊቱን ውሰዱበት፣ 10 መክሊትም ላለው ስጡት፣ ላለው ሁሉ ይሰጠዋልና ይበዛለታልም፣ ከሌለው ግን ያው ያለው እንኳ ይወሰድበታል። የማይጠቅመውንም ባሪያ በውጪ ወዳለው ጨለማ አውጡት፣ በዚያም ልቅሶና ጥርስ ማፋጨት ይሆናል አለ። ወገኖቼ፣ እግዚአብሔር ያልሰጠንን ነገር አይጠይቅም፣ የሰጠንንም ነገር ደግሞ ከመጠየቅ አይቦዘንም። ለምንድን ነው 5 መክሊት 2 መክሊት የተሰጠውን ሰው 5 መክሊት አተረፍክ ብሎ ያልጠየቀው እግዚአብሔር? እግዚአብሔር በጣም ጀስትስ ነው። ፍትህ የተሞላ አምላክ ነው እግዚአብሔር። ስለዚህ 2 ከሰጠው ያተረፈውን ነው የጠየቀው። እግዚአብሔር የሰጠንን ነገር ነው የሚጠይቀን። ያልሰጠንን ነገር በዘመናት መካከል እግዚአብሔር የታመነ አምላክ ነው ጠይቆ አያውቅም። ስለዚህ እናንተ ቅዱሳን፣ እኔና እናንተ ከእግዚአብሔር ለተቀበልነው ነገር፣ አሁን ለዘረዘርናቸው ነገሮች በሙሉ ባለ አደራዎች ነን። ሰው ባለ አደራነትን ሲያስብ መጀመሪያ ማሰብ ያለበት እግዚአብሔር የሁሉ ፈጣሪ እንደሆነ ነው። በሁለተኛ እግዚአብሔር የሁሉ ባለቤት እንደሆነ ነው። በሶስተኛ ሰው ሙሉ በሙሉ በእግዚአብሔር ላይ ተደጋፊ እንደሆነ ነው። በአራተኛ የሰው ባለ አደራነቱና ውድቀቱ ያመጣው ነገር ነው። እፈክቱን ነው ማየት ያለበት። ያ ኔጌቲቭ ነገር ከእግዚአብሔር ጋር ያለውን ህብረት ማበላሸቱን፣ ከሰው ጋር ያለውን ህብረት፣ ከፍጥረት ዓለሙ ጋር ያለውን ህብረት ውድቀት እንዴት እንዳበላሸ፣ ኃጢአት እንዴት የሚያበላሽ ነገር እንደሆነ ነው ያየ ነው። በአምስተኛ ደረጃ ደህንነትንና ባለ አደራነትን ነው ያየ ነው። የዳነ ሰው ሁሉ ባለ አደራነት ሊገባው ይገባል በክርስቶስ ሲድን። ምክንያቱም ደህንነት ራሱ የሰራው ስራ ቢኖር ኦሪጂናል ነገር ነው የሰራው። ቀድሞ የነበረውን ከእግዚአብሔር ጋር ያለውን ትክክለኛውን ግንኙነት ስለሆነ የሰራው። ዳንኩኝ የሚል ሰው ሁሉ ቀድሞ ማሰብ ያለበት ባለ አደራነት ነው። ስድስተኛ የባለ አደራነትን ምንነት ነው ያየ ነው። ዛሬ እዚህ ላይ ብናበቃ ጥሩ ነው። በሚቀጥለው ጊዜ የወንጌል ባለ አደራነትን ጥቂት እንመለከታለን፣ ትንሽ ጫን ብለን ማለት ነው። ምክንያቱም እኛ በክርስቶስ አምነን የዳነን ሰዎች የወንጌል ባለ አደራዎች ነን። የተኛውም ሀገር ላይ ኑሩ፣ የተኛውም ካምፓኒ ውስጥ ስሩ፣ ድሃም ሁኑ ሀብታም፣ መልከ ጥፉም ሆኑ ቆንጆ፣ የዳነ ሰው ሁሉ የወንጌል ባለ አደራ ነው። መናገር የእኛ ድርሻ ነው። እግዚአብሔር ስለሚጠይቀን የወንጌል ባለ አደራነትን በራሱ ራሱን ችሎ እንደ አንድ ክፍል እንመለከታለን። የቀጥለው ሳምንት በሱ ነው የምንገናኘው። ጌታ ይረዳናል። የአምላካችን የእግዚአብሔር ስም ለዘላለም የተባረከ ይሁን። ኢየሱስ ክርስቶስ ምንድን ነው?